The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ማክሰኞ ጥቅምት 30 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ንጉሴ ታምሬ ፕሮግራሙን ይመራል።
መንግስታችን ስህተት የለብኝም፣ ዲሞክራሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው። አሁንም ጠቅላይ ሚኒስትር ኃይለማርያም እያሉ ያለው ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የትምህርት መጠን መሻሻል አለበት፣ ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲም እየጎለበተ ይመጣል።
ዶክተር ቴድሮስ አድሃኖም የኢትዮጵያ የውጭ ጉዳይ ሚኒስትር ለቪኦኤ አድማጮች ጥያቄዎች ከሰጧቸው መልሶች የተቀነጨበ ነው የሰማችሁት። የውይይቱ አንደኛው ክፍል በምሽቱ ይቀርባል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታዬ ታሰማናለች።
ጤና ይስጥልኝ፣ እንደምናመሻችሁ። በሶማሊያ ከፍተኛው የተባበሩት መንግስታት ድርጅት ዲፕሎማት ትናንት ሲናገሩ ሶማሊያ ጨነገፉ ከሚባሉት ሀገሮች ተርታ ወጥታ ወደ ማገገም ባደረገችው የለውጥ ጉዞ በደንብ ተራምዳለች ብለዋል። የአውሮፓውያኑ አመት 2016 አሉ ኒኮላስ ኬይ፣ ለሶማሊያ በበርካታ ግንባሮች ወሳኝ ይሆናል። ይህንን የተናገሩት ለጸጥታው ምክር ቤት ባደረጉት መግለጫ ነው። በምሽቱ በመደበኛው ፕሮግራማችን ዝርዝሩን እናቀርባለን። በጦርነት ስትታመስ በቆየችው በማዕከላዊ አፍሪካ ሪፑብሊክ ፕሬዝደንታዊና ምክር ቤታዊ ምርጫዎች እንደ አውሮፓውያን አቆጣጠር ታህሳስ 27 ሊካሄዱ አዲስ የጊዜ ሰሌዳ ወጥቷል። ማጣሪያ ማካሄድ ካስፈለገ ደግሞ ጥር 14 ይከናወናል ሲሉ የሀገሪቱ ባለስልጣናት አስታውቀዋል። ምርጫዎቹ ከመካሄዳቸው አስቀድሞ ግን ህዝቡ የፕሬዝደንት ስልጣን በሁለት የአምስት ዓመት የስልጣን ዘመን ይወሰን በሚለው አንቀጽ እና በሌሎችም የህገ መንግስት ማሻሻያዎች ላይ ውሳኔ ህዝብ ያካሂዳል ተብሏል። የሚያንማር የዲሞክራሲ ብሔራዊ ሊግ ፓርቲ የምርጫ አስፈጻሚ ኮሚሽኑ የፓርላማ ምርጫ ውጤቶችን ሆን ብሎ ነው የሚያዘገየው ሲል ዛሬ ማክሰኞ ውንጀላ አሰማ። እስካሁን የተገኙት የእሁድ ምርጫ ውጤቶች ተቃዋሚ ፓርቲው በጦር ኃይሉ የሚደገፈውን ገዢውን የልማታዊ አንድነት ፓርቲ ዩኒየን ሶሊዳሪቲ ዲቨሎፕመንት ፓርቲን በከፍተኛ የድምፅ ብልጫ እየመራ መሆኑን ያመለክታሉ። የኤንኤልዲ ቃል አቀባይ ዊንቲን የፓርቲው መሪዎች በመሪያቸው በአውን ሳን ሱቺ መኖሪያ ቤት ስብሰባ አድርገው እንዳበቁ በሰጡት ቃል የምርጫውን ውጤት ከፋፍለው የሚያወጡት አሰራር ትክክል አይደለም፣ ለማጭበርበር እየሞከሩ ነው ብለዋል። በእሁዱ ምርጫ ከ30 ሚሊዮን በላይ ህዝብ ድምፁን ሰጥቷል። ምርጫው ለአስርታት በወታደራዊ አገዛዝ ስር በኖረችው ሀገር በ25 ዓመታት ውስጥ የመጀመሪያው አሳታፊ ምርጫ ነው። የዲሞክራሲ ብሔራዊ ሊግ በከፍተኛ ድምፅ አሸንፌያለሁ ሲል ካሁኑ አስታውቀዋል። አውን ሳን ሱቺ ዛሬ ለቢቢሲ በሰጡት ቃል ፓርቲያቸው 75 ከመቶውን የምክር ቤት መቀመጫ እንዳገኘ ነው የተናገሩት። አድማጮች፣ ለምሽቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በእነ ሀብታሙ አያሌው ጉዳይ ለአራተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ትናንት የተሰየመው ችሎት ውሳኔ ያልሰጠበትን ምክንያት አላሳወቀም። የበታች ፍርድ ቤት ውሳኔ የተሰጠበት መዝገብ መድረሱ ግን ጠቅላይ ፍርድ ቤቱ አረጋግጧል። መለስካቸው አመሀ ተጨማሪ አለው።
የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውን ጨምሮ ለሌሎች አራት ከሳሾች የፌዴራሉ ከፍተኛ ፍርድ ቤት 19ኛውን ወንጀል ችሎት ከጥቂት ወራት በፊት የሰጠውን ብይን በመቃወም አቃቤ ሕግ ባቀረበው የይግባኝ አቤቱታ ላይ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔ አልሰጠም። አቤት ባይ አቃቤ ሕግ ከረፋዱ 5 ሰዓት ሌል 10 ደቂቃ ሲቀር ወደ ችሎቱ እንደገቡ ፍርድ ቤቱ የበታች ፍርድ ቤት ብይን የሰጠበት መዝገብ ስለ መምጣቱ ጥያቄ አቅርቦላቸዋል። አቃቤ ሕግም መዝገቡ ጠቅላይ ፍርድ ቤት ዘንድ እንደደረሰ አረጋግጠዋል። ጠቅላይ ፍርድ ቤቱ ባለፈው ሳምንት ቀጠሮ ውሳኔ ሊሰጥ ያልቻለው የበታች ፍርድ ቤትን ብይን የያዘው መዝገብ ስላልደረሰው እንደነበረ ገልጾ መዝገቡ ከሌሎች ተያያዥ ሰነዶች ጋር እንዲመጣ ትዕዛዝ ሰጥቶ ነበረ። በመሆኑም መዝገቡ ተመርምሮ ብይን እንደሚሰጥ ይጠበቅ የነበረ ቢሆንም ፍርድ ቤቱ በመጪው ሳምንት ህዳር 6 ቀን 2008 ዓ.ም ውሳኔ ለመስጠት ለአራተኛ ጊዜ ተለዋጅ ቀጠሮ ቆርጧል። የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት የቀድሞው አንድነት ፓርቲ አመራር አባላት የነበሩትን አቶ ሀብታሙ አያሌውንና አቶ ዳንኤል ሽበሽን፣ የአረናውን አቶ አብርሃ ደስታን፣ የሰማያዊውን አቶ የሸዋስ አሰፋንና እንዲሁም አቶ አብርሃም ሰለሞንን አቃቤ ሕግ ያቀረበባቸውን የሽብር ወንጀል ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው ይታወሳል። በተለይ አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ ከእስር እንዲፈቱም ትዕዛዝ ሰጥቶ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። ወደ ተከታዩ ዘገባ እናልፋለን። ቡሩንዲ ዋና ከተማ ቡጁምቡራ ውስጥ ግድያዎች መፈጸማቸውን ተከትሎ በተቃዋሚነት የሚጠረጠሩ ሰዎችን መንግሥቱ ትጥቅ ማስፈታት ቀጥሏል። የጦር መሳሪያ ያላስረከቡ ሰዎች እንደ ሀገር ጠላት ይቆጠራሉ ሲሉ ፕሬዚደንቱ የሰጡት የጊዜ ገደብ ትናንት አብቅቷል። ተንታኞችና የዩናይትድ ስቴትስ መንግሥት ሁኔታው አደገኛ ነው ሲሉ ስጋታቸውን እየገለጹ ነው። ከናይሮቢ የደረሰንን የጂል ክሬግ ዘገባ ሰሎሞን ክፍሌ ያቀርበዋል።
በቡሩንዲ ከትላንት በስቲያ ቅዳሜ ማታ ታጣቂዎች ደቡብ ቡጁምቡራ ካኒዮሻ አካባቢ አንድ መሸታ ቤት ውስጥ 9 ሰዎችን ከገደሉ በኋላ ሁከቱ ቀጥሏል። እማኞች እንደተናገሩት ታጣቂዎቹ መጠጥ ቤቱ ሰገነት ላይ ሆነው ይዝናኑ የነበሩትን ሰዎች ወደ ውስጥ እንዲገቡ ካዘዙ በኋላ ነው በሁሉም ላይ ተኩስ የከፈቱት። በጥቃቱ 7 ሰዎች እዚያው መጠጥ ቤቱ ውስጥ ሕይወታቸው ሲያልፍ፣ ሌሎቹ 2ቱ የሞቱት ሆስፒታል ከደረሱ በኋላ ነው። ታጣቂዎች የቅዳሜውን ጥቃት ያደረሱት ፖሊስ ትላንት እሁድ ጠዋት በቡሩንዲ ከተማ የተቃዋሚዎች ጠንካራ ይዞታዎች መሆናቸው በሚጠረጠር ቀበሌዎች የቤት ለቤት የመሳሪያ ፍተሻ ከማካሄዱ በፊት መሆኑ ታውቋል። የቡጁምቡራ ከተማ ነዋሪው ጋቦ ፓጆን ሁኔታውን ያስረዳሉ።
ፖሊስ የፍተሻ ኢላማ አድርጓቸው የነበሩ ቤቶች እነዚህ ናቸው። በዚህኛው ወይም በሌላው የቤት ለቤት መሳሪያ ፍተሻ ዘመቻ ኢላማ ተደርገው ነበር።
ነዋሪዎች እነዚህን አካባቢዎች እየጣሉ መሸሽ የጀመሩት ባለፈው ሳምንት ነው። መንግሥት ሕገወጥ መሳሪያ እንዲያስረክቡ ለነዋሪዎቹ የሰጠው የጊዜ ገደብ ቅዳሜ እኩለ ሌሊት ላይ ከማብቃቱ አስቀድሞ ሰው እየለቀቀ መውጣት ጀምሯል። በተሰጠው የጊዜ ገደብ የጦር መሳሪያውን ሳያስረክብ በተገኘ ሰው ላይ ፖሊስ ከባድ እርምጃ መውሰድ እንደሚችልም ተገልጾ ነበር። ባለፈው ሳምንት በቡሩንዲ ምክር ቤት የሴኔቱ ፕሬዚደንት ሬቨሪን ዲኩሪዮ የመንግሥቱ ተቃዋሚዎች የጊዜውን ገደብ ጥሰው ከተገኙ ሊደርስባቸው የሚችለውን ቅጣት የገለጹት ይወድማሉ በሚል ጠንካራ የማስፈራሪያ ቃል ነው። ካሪና ቴርሳኪያን በሂዩማን ራይትስ ዋች የሰብአዊ መብቶች ቡድን ስለ ቡሩንዲና ሩዋንዳ ጉዳይ ከፍተኛ ተመራማሪ ናቸው።
የፕሬዚዳንቱ ንግግር እጅግ በጣም አሳሳቢ ለመሆኑ አያጠራጥርም። ከዚያ ንግግራቸው ጥቂት ቀናት በኋላም የሀገሪቱ ፕሬዚዳንትና የሕዝብ ደህንነት ጥበቃ ሚኒስትሩ ተመሳሳይ አስፈሪ አስተያየቶችን ሰጥተዋል። የሕዝብ ደህንነት ጥበቃ ሚኒስትሩ ፖሊሱንም ከበላይ ሆነው ስለሚቆጣጠሩ ሁኔታዎችን አሳሳቢ ያደርጋቸዋል።
ከትላንት በስቲያ ቅዳሜ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ኪርቢ ሲናገሩ መንግሥታቸውን በተለይ ያሳሰበው የመንግሥቱ ከፍተኛ ባለሥልጣናት የተጠቀሙባቸው አስቆጭና መርዛማ ቃላት መሆናቸውን አስረድተዋል። ጆን ኪርቢ አክለውም የፕሬዝደንት ፒየር ኩሩንዚዛ የቤት ለቤት ጦር መሣሪያ ፍተሻ ዘመቻ ሕዝባዊ ዐመፅ የመቀስቀስ አደጋ ሊኖረው ይችላል ብለዋል። የቡሩንዲ ሁከት አዙሪት ዳግም የጀመረው ባለፈው ዓመት ሚያዝያ ላይ ፕሬዝደንቱ ለሶስተኛ የሥልጣን ዘመን እወዳደራለሁ ሲሉ ካወጁ በኋላ ነው። ከዚያን ጊዜ ጀምሮ በተፈጠሩ ግጭቶች በትንሹ 198 ሰዎች መገደላቸውን የተባበሩት መንግሥታት ድርጅት ባለሥልጣናት አስታውቀዋል። ግድያዎቹ በየጊዜው ስለማይገለጹ ደግሞ አሃዙ ከዚህ ብዙ እጅ ሊበልጥ እንደሚችል ይገመታል።
ወደ ተከታዩ ቅንብር እንለፍ። ለጥያቄው መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻችሁ ከሰጧቸው መልሶች ሁለተኛው ክፍል ቀጥሎ ይቀርባል። አዘጋጇ ትዝታ በላቸው ነች። ወደ ዝግጅቱ እንለፍ።
በቅርቡ ባዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበርና ኢሰባዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው?
እኔ ባለፈው ባይዘወይ ትዝታ ስታነጋግሪ አቅርቤ ነበር።
አዎ፣ መጽሐፍ እየጻፈ እንደሆነ ላፕቶፕ እንዳለው ልማቶችንም እንደሚጎበኝ እንዲገልጸውልኝ ነበር። ግን ህዝቡ በጥርጣሬ ነው እሱን የሚያየው።
እሱ ነው እኔ ራሴን የማይሆን ነገር ተናግሬ ውሸትም ተናግሬ መኖር አልፈልግም። የማውቀውን እርግጠኛ ያየሁትን ነገር ነው የምናገረው። አይ ዶንት ኖው ትዝታ፣ ኢትዮጵያዊነት ክብር ነው። ለእኔ ክብር ነው ያጎናጸፈኝ። እንድዋሽ ወይም ደግሞ ያልሆነ ነገር እንድናገር ያስተማረኝ አንድም ነገር የለም። ኩራቴ ኢትዮጵያዊነት ነው፣ ግልጹን ነገር መናገር ነው። ባለፈውም የተናገርኩ አቶ አንዳርጋቸው ጽጌ መጽሐፍ ጽፈው ጨርሰዋል። እንዲያውም የተደረገላቸው እንክብካቤ በተለይ ከመታሰራቸው በፊት ሲናገሩ በነበሩት ሲያደርጉ በነበሩት ቂም የተሞላበት አካሄድ ሳይሆን የእሳቸውን ሰብአዊ መብት በማክበር የተሻለ አያያዝ ኖሯቸው እንዲኖሩ የማድረግ ጉዳይ ነው።
አሁን ግን እሱ ከአምባሳደሩ ጋራ ባደረገው ግንኙነት ኢሰብአዊ በሆነ መንገድ እንደተያዘ መጽሐፍ እንደሚጽፍ ላፕቶፕ እንደተሰጠውም አይናገርም። የዘጠና ዓመት አረጋዊ አባቴና ባለቤታቸው እየመጡ አልፎ አልፎ ይጎበኛል። የተያዝኩት ግን በጣም ኢሰብአዊ በሆነ መንገድ ነው። እንደውም ስሞት ብሪታንያ እንድቀበር ልጆቼ መቃብሬን እንዲያዩ ይህንን መናገሩን እኚሁ አምባሳደር ለዚህ ባዝፊልድ ለተባለው ዜና ወኪል ገልጸዋል። እና በትክክል አልተያዝኩም ነው የሚለው። እናም መቼ ፍርድ ቤት እንደምቀርብና የተመሰረተብኝን ክስ ሰምቼ ጠበቃ ቆሞልኝ መከራከር እንደሚቻል አላውቅም ነው የሚለው።
እኔ የማውቀው ነገር ምንድን ነው? መጽሐፍ እየጻፉ ነው፣ ጨርሰዋል። መጽሐፍ መጻፋቸው ብቻ ሳይሆን አንዳንድ የልማት ፕሮጀክቶችም ሄደው ጎብኝተዋል። ይህም ሀቅ ነው።
ከዚህ ሁሉ ግን ፍርድ ቤት ማቅረብ ህጋዊ አይሆንም ነበር ወይ?
እንግዲህ የፍርድ ቤት ሂደት እኔ በዝርዝር መናገር አልችልም። እንደምታውቁት አንደኛ የመጀመሪያ ክስ ከተመሰረተ በኋላ አንዳርጋቸው ጽጌ በተከሰሱበት ወንጀል የእድሜ ልክ ፍርድ ተወስኖባቸዋል። ከዛ እንደገና ሁለተኛ ተከሰሱ። ሁለተኛ ከተከሰሱ በኋላ ደግሞ የተወሰነባቸው የሞት ፍርድ ነው። ሁለቱ አለ ማለት ነው።
ያ
ጥያቄ ቢቀርብላቸውም ሊቀርቡ አልቻሉም፣ መቅረብ አልፈለጉም። ነገር ግን ሁለቱ ውሳኔዎች አሉ። አሁን እንግዲህ የእሳቸው ጉዳይ ነው የሚሆነው። አንደኛ አቶ አንዳርጋቸው ጽጌ ከዚህ በፊት ባጠፋው ጥፋት ተጠጥቻለሁ፣ ስለዚህ ቅርታ ይደረግልኝ የሚል ነገር ካለ ሊመጣ ይችላል። በጣም ጥሩ ነገር ያለው አሰራራችን ውስጥ ምንድን ነው፣ በሕጉም ቢሆን በሰብአዊ መብት መውሰድ ይቻላል። የተጸጸት ነገር ካለ ሊያቀርቡ ይችላሉ። ሁለተኛ ባይጸጸቱም ሊያቀርቡት የሚችል ነገር ይኖራል። ለምሳሌ ክሱ እንደገና ይከፈትና መከራከር ፈልጋለሁ ካሉ ከሳቸው መምጣት ይችላል። ግን ክሱ ይከፈትና መከራከር ፈልጋለሁ አላሉ። ነገር ግን ስለ አንዳርጋቸው ጥገን ነገር ካል አንደኛ ነገር የሳቸው ሞኝነትም አለበት። ወደ ኤርትራ ሲመላለሱ የነበሩት ሰራዊት ለማሰልጠን ነው። በየመን በኩል ወደ አስመራ ሲጓዙ ነበር። በየመን በኩል ይሄዳሉ፣ አስመራ ይገባሉ፣ ከአስመራ ደግሞ ወደ ተለያዩ ታጣቂ ኃይሎች ይጓዛሉ፣ ያሰለጥናሉ። በዛ ጊዜ ምንም ችግር አልደረሰባቸውም። ምክንያቱም ያሰለጥናሉ።
ይሄንን እንግዲህ ከሳቸው ማረጋገጥ አይቻልም።
ኢትዮጵያ እንዳትረጋጋ ስራ ሲሰሩ ቆይተዋል። ሞኝነታቸው ግን ምንድን ነው? የኛ የደህንነት አደረጃጀት ደግሞ ይህንኑ መስመር አይቶታል። ማንም ኢትዮጵያዊ ሊያውቀው የሚገባ ጉዳይ መሆን ካለበት ምንድን ነው? ኢትዮጵያ እንዳትረጋጋ በየመን በኩል አስመራ እየገቡ ሲሰሩት የነበረ ነገር ለህዝቡም ብታሳውቁ ነው ጥሩ ይመስለኛል። የሽብርተኝነት በሉት ከዛም በላይ በሀገራችን ላይ የተቃጣ ችግር ነው ብሎ ማመን ያስቸግራቸዋል ወይ ነው። ትዝታ፣ እኔ ፐርሰናሊ አንቺንም ነው መጠይቅ የምፈልግ ሀገራችንን ለመረበሽ ለምን አጋጣሚ ሆኖ የሞላ አስጎዶም ሰራዊት ጥሎት አንዳርጋቸውም ቢሆን ትኩረት የሰጠው የሞላ አስገዶም ሰራዊት ላይ ኢትዮጵያን አታክ ያደረግና ያሸንፍልኛል፣ አዲስ አበባ እገባለሁ፣ ስልጣን ይዛለሁ ነው።
ዶክተር ቴድሮስ ጥያቄ ላክል። እንደውም ከሱ ጋር የተያያዘ ጥያቄ አለ። ለምሳሌ ግንቦት ሰባትን በተመለከተ አንዱ ከኢትዮጵያ በኢሜይል የላኩልን ጥያቄ አለ። ኢትዮጵያ ውስጥ በፍትህ በኩልነት እጦት ህዝቦች ሌላ አማራጮችን እንዲያዩ እያስገደዳቸው ነው። ምክንያቱም ደህንነቶች፣ ካድሬዎች፣ ፖሊሶች ያለ ህግ የፈለጉትን ያስራሉ፣ ይገርፋሉ፣ ይገላሉ፣ ያስገድላሉ። ከአውሮፕላን ጣቢያ ሳይቀር ያስመልሳሉ። ሴቶችን እርቃናቸውን በእስር ቤት ያሰቃያሉ። ይህንንም ደግሞ ባለስልጣናት ሳያውቁት አይቀርም። ታዲያ ህዝቡ ለነጻነቱ፣ ለፍትህ፣ ለእኩልነት ከአርበኞች ግንቦት ሰባት ጋራ ቢሰለፍ ስህተቱ ምንድን ነው ይላሉ። አቶ አማረ ይባላሉ፣ በኢሜይል ነው የላኩልንና አቶ አንዳርጋቸው ጽጌ የግንቦት ሰባት መሪ መሆናቸው ይታወቃል። ነገር ግን ኢትዮጵያ ውስጥ ገብተው ኤርትራ ውስጥ ገብተው ወታደሮችን ማሰልጠናቸውን ሌላ ሌላውን ነገር ራሳቸው ነጻ ቢሆኑ ኖሮ ወይንም ድርጅታቸው ሊከላከልላቸው ይችላል። ኢትዮጵያ ውስጥ ብሶት አለ፣ ለዚህ ነው መሳሪያ የምናነሳው ይላሉ ሰዎች። ብሶት አለ፣ መብት የለም ነው የሚሉት። ዶክተር ቴዎድሮስ
አንዳርጋቸው ጽጌም የብርሃኑ ነጋም መውሰድ ይቻላል። ብሶት ነው እኛን ወደዚህ እንድንገባ ያደረገን የሚል ነገሮችም እንደሚያነሱ እናውቃለን። ዋናው ጉዳይ ግን የብሶት ጉዳይ እና ህዝቡን ይወክላሉ ወይስ አይወክሉም የሚለውን ማየቱ እኔ ትክክል ይመስለኛል። የተሻለ ነገርን መምጣት ካለበት በሰላማዊ መንገድ መፍታት ይቻላል። ይሄ ደግሞ በመንግስታችን በኩል ክፍት ነው። ካልሆነ ግን የአሜሪካዊ ወይ የእንግሊዛዊ ዜግነት ይዘው አገራችንን በዚህ መልክ ነው መሄድ ያለብን ብለው ቢያስቀምጡ ትክክለኛው አማራጭ አይደለም ነው እያልን ያለ ነው። እየተንቀሳቀሱ ያሉት ከኤርትራ መንግስት ጋር በመተባበር ነው። የኢሳያስ ወይ ደግሞ የኤርትራ መንግስት ፍላጎት ኢትዮጵያ ማፈራረስ ነው። የሚገርመው ነገር ብርሃኑ ነጋም ይሁን አንዳርጋቸው ጽጌም ነገሩ ካልገባቸው ቢገባቸው ጥሩ ነው። ይሄ ከሱዳን ውጭ ጉዳይ ሚኒስትርና ከሌሎችም ጋር የተነጋገርነውን ነው እየነገርኩሽ ያለሁት። ስለዚህ የኢሳያስ ለ24 ዓመት ባይዘው ወይ ጸሎት ብቻ ማድረግ ሳይሆን ኢትዮጵያን ለማፈራረስ ኢሳያስ ያልሞከረው ነገር የለም። ኢትዮጵያ መፍረስ አለባት። ኤርትራ የተሻለ ነገር ማግኘት የምትችለው ኢትዮጵያ ስትፈርስ ነው ብሎ ነው የሚያምነው። ለምንድን ነው ብርሃኑ ነጋ ይህን የሚቀበለው?
ግን ዶክተር ቴዎድሮስ እርሶም እንደሚያውቁት ብዙ ጊዜም እንደሚነገር አገር ውስጥ በሰላም የሚንቀሳቀሱ ድርጅቶች እንኳን ምርጫ በመጣ ቁጥር ሰዎች እየተገደሉባቸው እነሱም ደግሞ ህዝብ ጋራ ግንኙነት ማድረግ እየተሳናቸው በሰላማዊ መንገድ የሚንቀሳቀሱ ድርጅቶች መስራት አልቻልንም ነው የሚሉት። አንድ እሱ ነው። ሁለተኛ ነገር የኢትዮጵያ መንግስትም የኤርትራን ተቃዋሚዎች ይደግፋል። ሁለቱ መንግስታት አንዱ የሌላውን ተቃዋሚዎች ይደግፋሉ። እና በተለይ ዶክተር ብርሃኑ ነጋን በተመለከተ ኢትዮጵያ ውስጥ ገብተው በሰላም ለረጅም አመታት የኢኮኖሚ ምሁራን ማህበር ሁሉ አቋቁመው ሲሰሩ የነበሩ ናቸው። ኢትዮጵያ ውስጥ ለውጥ ለማምጣት ፈልጋለሁ ብለው ከተነሱ በኋላ ከምርጫ 97 በኋላ ነው ግንቦት 7 ግዲያው መሳሪያ አንስቼ በተፈለገው መልኩ መብቴን አስከብራለሁ የሚል ድርጅት ውስጥ የገባው። እና ይሄንን አጠቃላይ አርገው ካልተመለከቱት ኢትዮጵያ ውስጥ ያለውን የመብት ጥሰት ያነሳሉ ብዙዎቹ ድርጅቶች አገር ውስጥም ያሉት ማለቴ ነው። ሌላው ደግሞ ኢትዮጵያም የኤርትራን ተቃዋሚዎች ትደግፋለች ብዙ ጊዜ እንደሚነገረው።
ዶክተር ብርሃኑ ነጋ የአዲስ አበባም ከንቲባ ሆነው ተመርጠው ነበር። ከዛ ፓርላማ አንገባም አሉ። የሚሻለው ነገር ቢገቡ ነበር። የአዲስ አበባ ከንቲባነታቸውንም ቢወስዱ ጥሩ ነበር። እምቢ አሉ። እንዲያው ዶክተር ብርሃኑ ነጋ የፈጸሙት ታሪካዊ ስህተት እሱ ነበር። እምቢ ስላሉ ከኢህአዴግም ውጭ ከተቃዋሚዎችም ውጭ ከንቲባ ብርሃነ ደሬሳ የሚመሩት 2 ዓመትና ከዛ በላይ የቆየ አስተዳደር ነበር። የሀገራችንን ዲሞክራሲ ሊቀይር የሚችል ነገር ተፈጥሮ ሲገባ ለምን እምቢ አሉ? ለምንድን ነው አሁን ኢህአዴግ የሚወቀሱ? በዚህ ለምን ጠበቀ? እምቢ ሲሉ የኢህአዴግ አስተዳደር አላቋቋመም። እንዲያውም ያቋቋመው የባላደራ አስተዳደር ነው፣ ኢህአዴግ ያልሆነ አስተዳደር። ስለዚህ የማን ጥፋት ነው?
ቀደም ብዬ እንግዲህ አንስቼ ነበረ አገር ውስጥ እስከ ዛሬ ድረስም በሰላም የሚንቀሳቀሱ ተቃዋሚዎች መድረክን መጥቀስ ይቻላል፣ ሰማያዊ ፓርቲን መጥቀስ ይቻላል። በሰላም እየተንቀሳቀስን እኩል ልንወዳደር አልቻልንም በምርጫ በተለያየ ታክቲክ ኢህአዴግ ስልጣኑን መልቀቅ አይፈልግም ነው የሚሉት። እስቲ ይህንን የአድማጭ ጥያቄ ላክልሎትና አብረው ይመልሱልኛል። የግንቦት 7ን ትተን ማለቴ ነው።
ቪዎች አመሰግናለሁ። ዶክተር ቴድሮስ አድሃኖም በአሜሪካ ድምፅ ሬዲዮ ቀርበው ምላሽ ለመስጠት ፈቃደኛ በመሆናቸው ከልብ አመሰግናለሁ። ይህ የሰለጠነ ወይንም ጥሩ ህሊና ያለው ሰው ሊከተለው የሚችለው አሰራር ነው ብዬ ነው የምገልተው። በጣም አመሰግናቸዋለሁ። የእኔ ጥያቄ ምንድን ነው? በአንድ ወቅት ቃለ ምልልስ በሚያደርጉበት ጊዜ እኔ ወያኔ ኢህአዴግን የተቀላቀልኩት ዴሞክራቲካሊ መርህ ቀርጾ የሚሰራ መንግስት በመሆኑ ነው ብለው የተናገሩትን አስታውሳለሁ። እኔ ደግሞ ትክክል አይደለም ብዬ ነው የምገምተው። ለምን? አሁን በቅርቡ እንኳን ያካሄዳችሁትን ምርጫ በሚመለከት ማንም ተቃዋሚ ፓርቲ እንደ ልቡ ሳይንቀሳቀስ፣ ህዝብን ሰብስቦ ሳያነጋግር፣ ይሄንንም እንዳያደርግ አድርጋችሁ አፍናችሁ ይዛችሁ ራሳችሁ ሩጣችሁ ራሳችሁ ናችሁ የቀደማችሁት እንጂ ውድድር አለ ብሎ ለመናገር አያስደፍርም ለማለት ነው። በአሁኑ ሰዓት እንኳን በቅርቡ የሚታየው ምንድን ነው? በየነ ይስጣችሁ ወይም መራራ ይስጣችሁ የተባሉ መራጮቹ የእነሱ መራጮች እያጎሳቆለ እንደሆነ ያለው አገዛዝ መንግስት ማለት ነው እንደሆነ ይታያል፣ ይስተዋላል። ማን ነው በዛች ሀገር እናንተን ተቃውሞ እናንተን ተችቶ በዛች ሀገር መራመድ እና መንቀሳቀስ የሚችለው? ይህ ባለበት ሁኔታ እውነት ዲሞክራሲ አለ ወይ በኢትዮጵያ? ዶክተር ቴድሮስ አመሰግናለሁ።
እሺ ዶክተር ቴድሮስ።
እሺ፣ ዋናው ነገር ማለት ያለብን ምንድን ነው? ዲሞክራሲ ሬላቲቭ ነው። የሚገርመው ነገር ስለ ዲሞክራሲ አለ ወይም የለም ማለት ያስቸግራል። ምክንያቱም ፕሮሰስ ነው፣ ሂደት ነው። እኔ ትዝታ እንዲያውም ቮይስ ኦፍ አሜሪካ እኛን ማስተማር ካለበት ማስተማር ያለበት ዲሞክራሲ ሂደት እንደሆነ ነው። 50 ዓመት በሰው ህይወት ብዙ ነው። አሁን እኔ 50 ሞልቶኛል። 50 ዓመት ብዙ ነው። በአገሮች ህይወት ግን 50 ዓመት ትንሽ ነው። አሁን አሜሪካን እንወሰድ። 50 ዓመት ለአሜሪካ ብዙ አይደል ነው። ለምንድን ነው ይሄን እያልኩ ያለሁት? የዛሬ 50 ዓመት አሜሪካ ውስጥ ለምሳሌ ጥቁር ህዝቦች ወንድም ሴትም ድምጽ መስጠት አይችሉም ነበር 1965። አጋጣሚ ይሄን ማስተውሰው ለምንድነው ትዝታ? እኔም የተወለድኩበት ዓመተ ምህረት ስለሆነ ነው። ስለዚህ ዲሞክራሲ ሂደት ነው። ይሄንን መገንዘብ መቻል አለብን። እኔ ከሁሉ ደስ የሚለኝ ነገር ምንድነው? መንግስታችን ስህተት የለብኝም፣ ዲሞክራሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። ምን ወደው መለስም ይያለ ያው ነው። አሁንም ጠቅላይ ሚኒስትር ኃይለ ማርያም ይያሉ ያው ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የሊትረሲ ወይም ደግሞ የትምህርት መጠን መሻሻል አለበት፣ ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲም ይጎለበተ ይመጣል። መንግስት ብቻ ሳይሆን ህዝቡም ተጨምሮበት በሂደት ልናሻሽለው እንችላለን ነው።
ታዲያ ይሄንን ከተገነዘበ ኢህአዴግ የት ጋ ነው የሚጀመረው የዲሞክራሲ ሂደት ኢትዮጵያ ውስጥ? አንድ ፓርቲ ስልጣን ከያዘ ይሄው ወደ 25 አመት ተጠጋ። የሚገዳደረው ተቃዋሚ ፓርቲ የለም። ኢህአዴግ ቀናይ ነው በስልጣኑ እንደሚታየው ከሆነ። እንዴት ነው ታዲያ ኢትዮጵያ ውስጥ ዲሞክራሲ የሚጀምረው? ይህንን እስቲ ከነዚህ ከሚቀጥሉት ጥያቄዎች ጋር አያይዘው ይመልሱልኝ።
እኔ አብርሃም ይባላለሁ። ከአትላንታ ጆርጂያ ነው የምደውለው። በዶክተር ቴድሮስ አዲኖ የውጭ ጉዳይ ሚኒስቴር ጥያቄ ሊጠይቅ ፈልጌ ነው። መጀመሪያ ቪኦኤ በጣም አመሰግናለሁ። በጣም የእናንተ የዘውትር አድናቂያችሁ ነኝ። አንድ ጥያቄ ያለኝ በዓለም ታሪክ እድሜ ልኩን የገዛ ስርዓት ያውቃሉ ወይ? እድሜ ልኩን የኖረ መንግስትስ አለ ወይ? ሁለተኛ በደርግ ስርዓት የመብት ጥሰት ይፈጸም ነበረ፣ አሁንስ ተባብሶ ቀጥሎ የለም ወይ? ይሄንስ እንዴት ያያሉ? ሰው ይገደላል፣ እስር ቤቶች በስቃይ የተሟላ ነው። ጋዜጠኞች እና የፖለቲካ እስረኞች እስር ቤት ውስጥ በጣም ነው የሚሰቃዩት። የእስር ቤት አመራሮችስ መቼ ነው የሚጠየቁት? እስር ቤት አመራሮች ማን ነው የሚጠይቃቸው? ህገ መንግስት እየጣሱ ከሆነ እነሱስ ለምንድን ነው የማይጠየቁት? ይህንስ አያውቁም ወይ? እሱን ልጠይቅ ነው። ቴንክ ዩ።
ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች ለመሰነባበቻ ያህል አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ04 ሳንቲም ተመንዝሯል። የመግዣው ዋጋ 21 ብር ከ04፣ የመሸጫው ዋጋ ደግሞ 21 ብር ከ14 ሳንቲም ነው። ነገ ረቡዕ ህዳር 1 2008 ዓ.ም አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው 14 ዲግሪ ሴልሺየስ እንደሚሆን ከኢንተርኔት አሁን ያገኘሁት ትንበያ ይጠቁማል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ጣቢያ ልዩ ስርጭት የዛሬ ዝግጅት ተጠናቀቀ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም www.voanews.com እንዲሁም በእጅ ስልኮቻችሁ voa.horn.mobi ብላችሁ ብትገቡ ልታገኙን፣ ልታዳምጡን፣ አስተያየቶቻችሁንም ልትሰጡ ትችላላችሁ። ፕሮግራሙን የመራልን ንጉሡ ታምሬ ነው። አስተናጋጃችሁ ሰሎሞን አባተ በመስክና እዚሁም ባሉ ዘጋቢዎቻችን እና ባልደረቦቻችን ስም በዚሁ እንሰናበታለን። ጤና ይስጥልኝ።